የሰው ልጅ የተፈጥሮ ስሜት ጸባይ ኃይል የተቀላቀለና ጠብ አጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው የተነሱ ጥያቄዎች ናቸው። ሐኪሞን ይጠይቁ ለምሽቱ ትኩረት የሚያደርግባቸው ጭብጦች። ስለ ጥያቄዎቹ ትንታኔውን የሚሰጡን የዘወትር የፕሮግራሙ ተባባሪ እዚህ ዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለገዳ እና በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና ብዙ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። ወደ ዝግጅቱ።
ዶክተር ዋልተ ንጉስ፣ በኢትዮጵያ በቅርቡ የሚታዩትን ሁኔታዎች መሰረት ያደረገ እንዲያውም እርሶ ማስታወሻ ጽሑፎ ካላወቅነው ሊያጠፋን ይችላል፣ በግል በፖለቲካና ማህበራዊ ህይወታችን ጭምር የሚንጸባረቅ ይሉታል። ይሄ ኃይል የተቀላቀለበት በጣም ስሜታዊነት የጎላበትና አልፎ አልፎም ጠባጫሪነት ጭምር የሚታይበት ዝንባሌ ነው መነሻ የሆኖት። ያልተጣራ መረጃ ይዞ ሊያስከትል የሚችለውን ጣጣ ሳይመዝኑ ግለሰቦች ይበልጡን በስሜት በመመራት የሚፈጽሙትን ድርጊት ነው መሰረት ያደረጉት። በቅድሚያ እስኪ የዚህን ጽንሰ ሀሳብ ምንነት ያስጨብጡን።
ኦኬ። ጥሩ ትርጉም ስለሌለን ምናልባት አግሬሽን በሚለው እኔ ብቆይ እመርጣለሁ። በስነ ልቦና አግሬሽን የሚባለው ባህሪ ቁጣ ያዘለ የኃይል ድርጊት ሊሆን ይችላል። ሰውንም በጉልበት የሆነ ነገር ማድረግ ማለት ነው። ጉልበትን በሌላው ነገር ላይ ማሳረፍ፣ ይሄ ውጫዊ ኃይል ይባላል። ግን አግሬሽን የተለያየ አይነት አለው። አሁን ስነ ልቦና ጠበብቶቹ ፓሲቭ የሚሉት አግሬሽን አለ። ፓሲቭ ወደ ውስጥ አናወጣውም፣ ግን ቁጣችንን በዝምታ እንገልጣለን፣ በማኩረፍ እንገልጣለን። ሌላውን ሊጎዳ በሚችሉ አካላዊ ባልሆኑ ግን በተለያዩ መንገዶች እንገልጻለን። ይሄ ፓሲቭ የሆነ አግሬሽን ነው። ከሁለቱ ደግሞ በጣም የሚብሰው ኢምፕሎድድ አግሬሽን ይባላል። ወደ ውስጥ የፈነዳ አግሬሽን ምናልባት መኖሩም አይታወቅም፣ ግን ውስጥን በጣም ያቆስላል። ራስን ነው መጀመሪያ የሚጎዳው፣ በኋላ ግን በማህበራዊ ግንኙነቶች ላይ በተለይ ለእኛ በጣም ቅርብ የሆኑ ሰዎች ላይ ኢፌክቱ ይገለጻል። ይሄ ላተንት የሆነ ደረጃ ላይ ከሆነ ምንም የማይጎዳ የሚባለው ደረጃ ላይ ሰው ብዙ ጊዜ ውስጡን ይበላል። ነገር እንደዚህ ብላኝ ነው፣ እንደዚህ ለማለት ፈልጎ ነው፣ እንደዚህ አድርጎ ነው እና ያተክናል። መጀመሪያ ራስን ይጎዳል። እንግዲህ አኛው ብዙ ጊዜ ደስታችንን ይወስድብናል። መሳቅ አንችልም። ቀልዶችን በቀላሉ አያፈቁም። እየባሰ ሲመጣ ግን አሁን በተለይ በአሜሪካ መሳሪያ በያዙ ሰዎች ላይ የምታየው አይነት ድርጊት አንዳንዴ ፈንቅሎ ይወጣልና ህጻናትን ይገድላል። ከኛ ጋር ግንኙነት የሌላቸውን ሰዎች ሁሉ ሊጎዳ ይችላል እና ይሄ በአጠቃላይ እነዚህን አግሬሽን እንላቸዋል። በምዕራቡ ዓለም አግሬሽን በጣም በከፍተኛ ትኩረት እየተመረመረ ያለ ስነ ልቦናዊ ባህሪ ነው። ምክንያቱም እንዳለ ማህበራዊ ግንኙነታችን በጣም የሚያበላሽ ከፍተኛ ባላንጣ ስለሆነ።
መልካም። የጽንሰ ሀሳቡን ምንነት ለመመርመር መንደርደሪያውን አስጨብጠውናል ዶክተር ዋልተ ንጉስ። ቀደም ባለው የማስታወቂያ ዝግጅታችን እንዲህ ያለው ፈተና ስለ ልቦናዊ መስታወት ያሉትን ራስን መልሶ መመልከቻውን ባለማየት የሚኬድበት መሆኑን ገልጠዋል። እስኪ ፈታ ፈታ ያድርጉልን። እንዴት ነው ይሄ ስነ ልቦናዊ መስታወት ያሉት ራስን መልሶ ማያው ይህን በኃይል የሚገለጽ ዝንባሌ ለመመርመር ለማወቅ በገዛ ፈቃድ ያን ለመረዳት የሚሞከርበትን መንገድ ቢያስረዱ ነው?
በወጣትነቱ ያለፈ ታላቅ ራሻዊ የስነ ጽሁፍ ሰው ሌርሞንቶቭ የሚባል ደራሲ ነገር ሲገባን ለራስም ለሌላውም ይቅርታ ማድረግ እንችላለን ይላል። እንግዲህ ከመረዳት የሚመጣ ፈውስ አለ። አግሬሽን ችግር እንደሆነ በእኛም ላይ ወይንም አብረው በሚኖሩ ሰዎች ላይ ችግር እንደሆነ አውቀን ሰዎች በተለይ በዛ ችግር ላይ የተያዙት ሰዎች ራሳቸውን ማየት የሚችሉበት ደረጃ ላይ በሽታው በጣም ብሶ ሰው ራሱን ማየት የሚሳንበት ደረጃ አለ፣ ወይንም እውነታውን መመልከት የሚያቅትበት ደረጃ አለ። ሰዎች ራሳቸውን እንዲያዩ በውስጤ እየተካሄደ ያለው ቁጣ ነው፣ ከመጠን ያለፈ ያልተመጣጠነ ቁጣ ነው፣ ወደ ድርጊት የሚወስደው ቁጣ ነው ብለው ራሳቸውን ካዩ የመጀመሪያ ነገር ያው ቆም እንዲሉ ያደርጋቸዋል። ቢችሉ ደግሞ እንዲጸየፉት እና ይሄ የኔ አይደለም፣ ስለዚህ አይ ዲስ ኦውን ወይንም እክዷለሁ። ከኔ ጋር አብሮ ደባሎ ሊኖር አይችልም፣
ምንን ሊገልጽ አይችልም።
አዎ፣ የጠላትን ጉልበት በቅጡ ከማወቅ ማለት ነው። አሁን ያ ወደ ጫካ ሽርሽር ሄደን ከሩቅ አንበሳ ሲመጣብን ናይ እና ታንሰው የአንበሳውን ጉልበት በደንብ ከተረዳን አሁን በቃ መሸሻ ጊዜው ነው ብለን መፍትሄ እንፈልጋለን። ቁጣን ልክ እንደ አንበሳ መውሰድ እንችላለን። ሰባሪ አንበሳ እና ውስጣችን ውስጥ እንዳለ የሚያሳየን ነገር ካለ የአሁን የስነ ልቦና መስታወቶች የምንላቸው ይሄ አሁን የምናደርገው እንዳልኩ ውይይት ነው። በዚህ ነገር ላይ የተጻፉ ጽሁፎች በትምህርት ቤቶቻችን ደግሞ በደንብ ትኩረት ተሰጥቶባቸው በካሪኩለሞቻችን ተካተው አግሬሽን በጣም ትልቅ የማህበራዊ ደህንነት ባላንጣ እንደሆነ ታውቆ ሰዎች ራሳቸውን እንዲፈትሹ ከተደረገ አንደኛ አቅሙን እናያለን። በጣም ሊጎዳ ሊሰብር እንደሚችል ሊበታትን እንደሚችል አቅሙን እናያለን። ሁለተኛ ነገር ደግሞ እንዳልኩ ዲስኦን ማድረግ እንችላለን። በቃ አልፈልገውም፣ ከኔ ጋር እንዲዳበል አልፈልግም፣ የምወዳቸውን ሰዎችንም እኔንም ይጎዳል፣ አግሬሽን ያጠፋል። ጸጋዬ ገብረ መድኅን በእሳትና አበባ ላይ ልማድ ፊት እንዳሳዩት ነው፣ ወይ ይጠፋል ወይ ያጠፋል። ከርሞም የበለጸገ ነው ተፈጥሮ ይሆናል ይባላል ይላል። እና ይሄ የሚያጠፋ ተፈጥሮ ነው። እኛን ያጠፋል፣ አካባቢዎች አብረውን የሚኖሩትን ሰዎች ያጠፋል፣ በጣም በጣም ይጎዳል። አሁን ደግሞ በኢትዮጵያ ያለውን ነገር ስናይ ኢቭን ሀገራችንን በጣም አስጊ ወደሆነ ሁኔታ ውስጥ ነው እየወሰዳት ያለው። ቀላል ድርጊት አይደለም እየተካሄደ ያለው ነው።
ፕሮፌሰር ዮናስ የአንጎል ሕክምና ባለሙያ በሰዎች ጠባይ ላይም ያሉ ጉዳዮችን ከቀደመ የጥናት ጽሑፎ ጀምሮ የመከታተል እድል አለዎትና እስኪ በቀደመው ላይ ሀሳብ ይሰንዝሩ። ምን ይመለከታሉ? ምናልባት ተከታይ የቀጥታ ጥያቄ ከማንሳቴ በፊት
አንድ ሰው ስለ ራሱ ያለው አስተሳሰብ፣ ስለ ሌሎች ሰዎች ያለው አስተሳሰብ፣ ስለ ዓለም ያለው አስተሳሰብ እና ኮግኒቲቭ ሪጂዲቲ ከመጠን በላይ በችኮነት የሚያይ ከሆነ ሌሎች ሰዎች ተነስተውብኛል፣ ሊያጠፉኝ ነው፣ ሊያጠቁኝ ነው ካለ አንድ ሰው እንደዚህ ብሎ የሚተረጉም ከሆነ እንደዚህ አይነት አመለካከት ካለው በዛ ግለሰብ ላይ ከፍተኛ የንዴት እና የስጋት ስሜት ሊፈጥር ይችላል። ሁሉ ነገር የሚደረገው እኔ ላይ እኔን ለማጥፋት ነው ብሎ ስላሰቡ አግሬሽን ውስጥ ወሰዳቸው ብለን ልተረጉመው ይችላል። ስለዚህ ይሄ ቢ የምንለው ያለውን ፈተና የምንተረጉምበት የምንመረምርበት ያ መነጽር የምናደርገውን ጸባይና ባህሪ የሞሽ የስሜት መጠን ይለካዋል እና ያንን እንዲህ ደግሞ አይ መስት አዘርስ መስት ኦር መስት ኖት ዘ ወርልድ መስት ኦር መስት ኖት በሚለው እነዚህም ሶስቱ ላይ ካተኮር እነዚህም ሞዲፋይ በማድረግ ከልክ ያለፈ የስሜት መጠን ውስጥ እንዳይገባ እና ችግር እንዳይኖር ማድረግ ይቻላል በሚል ይህንን አጥንተው ስራ ላይ ውለው በዚህ መንገድ ብዙ እርዳታ ይደረጋል። ብዙ የስነ ልቦና አዋቂዎች ይህንን ዘዴ ተጠቅመው በዛ መንገድ ብዙ ውጤቶች ታይተዋል። በግለሰብ ደረጃ ነው እንግዲህ፣ በህብረተሰብ ደረጃ ሲታይ ይሄ ምናልባት ሶሻል ሳይኮሎጂስቶች እንደዚህ አስተያየት ሊሰጡበት ይችላል።
መልካም ዶክተር ዋልተ ንጉስ፣ እንዲህ ያለው ከመጠን ያለፈ ቁጣ ቀደም ብለው አጥፊነቱን ቅርብ በሆነ ስሜት እንድናየው ያነሱት አይነት ጠባይ ራስንም ሌሎችንም ሊጎዳ የሚችል ሁኔታ አንዳንዴ በምክንያታዊ ሁኔታዎቹ ሊነሳ ይችላል ወይ? የመጠቃት ስሜት በአንድ ግለሰብ ወይም በማህበረሰብ ላይ የሚደረስ ወይንም ደርሷል ተብሎ የሚታሰብ በደል ሊያነሳሳው ይችላል ወይ? እንደምንስ አሉታዊውን ከአዎንታዊው ያ ምናልባትም ትክክለኛ የሚመስል የቁጭት ስሜት ከሚያመጣውና ይሄ ከመጠን ያለፈ ቁጣ መሰረት የሳተ ማህበረሰብንም የማይጠቅም ግለሰብንም የሚያጠፋ ቀደም ብሎ እንዳሉት እንዴት ሁለቱን በማስተዋል መለየት ይቻላል? በእርግጥስ በምክንያታዊነት ሊመጣ ይችላል ወይ? ይሄስ ራሱ
ይህንን ልክ አሁን ያልከኝ ጥያቄ ይገርማል። ፍሮይድ የዛሬ 60 ዓመት አካባቢ ጠይቆ ነበር የአግሬሽን የሚገለጥባቸው ወይንም እንዲወጣ የሚያደርጉ ራሽናል ነው አሁን አንተ ያልከው ምክንያት ተጨብ የሚያሳምን ምክንያት ይኖራል ወይ ሲል ልክ እንደ አዲክሽን ቁጠሩት፣ እንደ ሱስ። አሁን በአልኮል ሱስ የሚያዝ ሰው አልኮል ፊት ለፊቱ አታስቀምጥለት፣ ምክንያቱም ይፈተንበታል። አሁን በድንገት አልኮል ፊት ለፊቱ ተቀምጦ ቢጠጣ እና ሰክሮ ብታገኘው አይ እዛ እኮ ተቀምጦ ስላገኘሁት ነው ቢልህ ያንን እንደ
ምክንያታዊ አይደለም
አንልም። ልክ እንደ ስነ ልቦናዊ ህመም ነው አግሬሽን እና እሱን የሚተነኩሱ ወይም ፕሮቮክ የሚያደርጉ ነገሮች የትየለሌ ናቸው። የጊዜ ጉዳይ ነው። አንደኛው ካልሆነ ሌላኛው መቀስቀሱ አይቀርም እሱ እና ምክንያት አለው። ራሽናል የሆነ ጀስቲፊ ጀስቲፊኬሽን አለው ለቁጣ ማለት አንችል። ምክንያቱም አንዱ ካልሆነ ሌላው ይሆናል። ምክንያቱም በሽታ ካል ነው በጣም አደገኛ የሆነ በውስጣችን አብሮ የሚኖር ሰባሪ አንበሳ ነው። ለምሳሌ ካየ ነው ለዚህ ለአንበሳው ለመስበር ኤግዚስታንሱ ብቻውን በቂ ምክንያት ነው። አሁን አንድ አንበሳ በህይወት እስካለ ድረስ ሰብሮ መብላቱ አይቀርም። ፍየሏን ወይንም ጥንቸሏን ውሃ እኮ ልትጠቀመታ ባያት ኖሮ ለማለት አለ እና ኤግዚስተንሱ ብቻውን በቂ ጀስቲፊኬሽን ነው እና እንትኑን አግሬሽኑን ማከም ነው የሚሻለው። እሱን ቴም ማድረግ ምንድን ነው
ሊያመጣ የሚችላቸውን ጉዳቶች ማምከን ነው እንጂ ምክንያታዊ አድርጎ ማቅረብ አይደለም መፍትሄው ነው የሚሉት።
አንችልም።
ዶክተር ዋልተ ንጉስ ይሄን ማረቅን በለው ማረቁን ምናልባትም ወደ ከፋ አዝማሚያ ሊወስድ የሚችለውን ሁኔታ በኋላ የስነ ልቦናውን ህክምና ጨምሮ እንመለከታለን። ከፕሮፌሰር ዮናስ እንዳለ ጋር በየበኩላችሁ ታያላችሁ። ስለዚህ ጉዳይ በተለይም ደግሞ ባለፈው አንድ አመት ውስጥ በኢትዮጵያ የተፈጠረበት ሁኔታ ይሁነኝ ብለው ትኩረት ሰጥተው የተከታተሉትን በማስታወሻው ያደረሱንን እናስታክና በማህበራዊ ህይወታችንም እየተንጸባረቀ ያለ ሊያሳስበን የሚገባ መሆኑን በጠቆሙበት ጽሁፎ ሌሎችን እንዲያሳስብም በምሳሌነት ሊያነሱ ሊያሳዩ የሚችሉት ጉዳይ ይኖር ይሆን?
እንደሰማችሁት ውይይቱ አልተቋጨም። ለዛሬው ፕሮፌሰር ዮናስ እንዳለገዳንና ዶክተር ዋልተ ንጉስ ዳርጌን እናመሰግናለን። በመጪው ሳምንት ይቀጥላል።